ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በኢትዮሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ።
Well, first and foremost, on November 1st of 2022, the guns were silent. አዎ
እንግዲህ እንደ አውሮፓውያን አቆጣጠር ከህዳር 1 ቀን 2022 በኢትዮጵያ ጥቅምት 22 ቀን 2015 ዓ.ም ማለት ነው ጀምሮ ጠመንጃዎች ጸጥ ብለዋል።
የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር ለአሜሪካ ድምጽ ከሰጡት ቃለ መጠይቅ የተቀነጨበ ነው። ሙሉ ዝግጅት ከዜና በኋላ ይቀርባል። የአክብሮት ሰላምታችን ከዋሽንግተን ዲሲ ድረሳችሁ ውድ አድማጮች። የቅዳሜ ነሐሴ 13 2016 ዓ.ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። የዝግጅት ክፍላችን ያነጋገራቸው የከፍተኛ ትምህርት ተቋማት መምህራን የሚከፈላቸው ደሞዝ ካለው የኑሮ ውድነት ሁኔታ ጋር የተመጣጠነ ባለመሆኑ ተቸግረናል ብለዋል። ዘገባውን ለምሽቱ ይዘነዋል። በሁለተኛው የስርጭታችን አጋማሽ ደግሞ በሙዚቃ ቃና ዘና የሚያደርጉ ዜማዎችን እያደመጣችሁ ከእንግዱ ወልዴ ጋር እንድታመሹ ተጋብዛችኋል። ያለም ዜናውን እናስቀድማለን። መልካም ምሽት።
ጤና ስለኝ ክብራትና ክብራን ከቀዳሚ ምሽት ዜና ጋር እንግዶል ነኝ። የሀገሪቱን ህግ ጥሷል በሚል ናይጄሪያ የፌስቡክና ዋትስአፕ ባለቤት በሆነው ሜታ ኩባንያ ላይ የ220 ሚሊዮን ዶላር ቅጣት አስተላልፋለች። የፌደራሉ የንግድ ፉክክርና የተገልጋዮች መብት ጠባቂ ኮሚሽን ትላንት አርብ ባሳለፈው ውሳኔ ሜታ የሀገሪቱን የመረጃ ጥበቃና የተጠቃሚዎች መብት ህግጋትን በፌስቡክና በዋትስአፕ በተደጋጋሚ ጥሷል ብሏል። የተገልጋዮች መብት ኮሚሽኑ ዋና ስራ አስፈጻሚ አዳሙ አብዱላሂ መስራ ቤታቸው ከናይጄሪያ የመረጃ ጥበቃ ኮሚሽን ጋር በመተባበር ከእንደ አውሮፓውያን አቆጣጠር ግንቦት 2021 እስከ ታህሳስ 2023 ድረስ ባደረገው ምርመራ ሜታ ኩባንያ በናይጄሪያ የተገልጋዮችን መረጃ ካላግባብ መጠቀሙን ደርሰንበታል ብለዋል። ሜታ ገበያ ካላግባብ በመቆጣጠር የናይጄሪያውያንን የግል መረጃ ካለፍቃድ ለሌላ ወገን በማስተላለፍ እንዲሁም ናይጄሪያውያን የግል መረጃቸው በምን መልኩ ጥቅም ላይ መዋል እንዳለበት ራሳቸው እንዲወስኑ ባለመፍቀድ ጥፋተኛ መሆኑን ባለስልጣኑ ተናግረዋል። ሜታ ቅጣቱን ከመክፈል በተጨማሪ የሀገሪቱን ሕግ እንዲያከብርና ገበያውንና የደንበኞቹን መረጃ ካላግባብ ከመጠቀም እንዲታቀብ ተጠይቋል። ከ200 በላይ ፍልሰተኞችን አሳፍሮ ወደ አውሮፓ ለመሻገር በመጓዝ ላይ የነበረን ጀልባ በአገሪቱ ባህር ዳርቻ መያዟን ሴኔጋል አስታውቃለች። ፍልሰተኞቹን ያሳፈረችው ጀልባ በሴኔጋል ሰራዊት ቃኝ ጀልባ የተያዘችው ላምፑል በመባል በሚታወቅና በሰሜን ምዕራብ በሚገኝ የአሳ ማስገሪያ የባህር አካል ላይ ሲሆን 5 ሴቶችንና አንድ ታዳጊን ጨምሮ 202 ፍልሰተኞችን አሳፍራ አትላንቲክን ለማቋረጥ በመሞከር ላይ ነበረች። በዚህ ወር መጀመሪያ ላይ 170 ፍልሰተኞችን አሳፍራ ከሴኔጋል ተነስተ የነበረች ጀልባ ሞሪታኒያ የባህር ዳርቻ ስትሰምጥ 90 ሰዎች ሕይወታቸውን አጥተዋል። አደጋውን ተከትሎ የአገሪቱ ፕሬዝዳንት ኡስማኔ ሶንኮ ሰዎች በባህር ላይ ለማገልገል አቅም በሌለው ጀልባ ላይ ሆነው የአትላንቲክ ውቅያኖስን ማዕበል በመዳፈር ሕይወታቸውን አደጋ ላይ እንዳይጥሉ መክረዋል። በሜዲትራኒያን ባህር ላይ ባለው መስመር ቁጥጥሩ እየጨመረ በመምጣቱ ፍልሰተኞች በአትላንቲክ ውቅያኖስ በኩል ለመሻገር የሚያደርጉት ሙከራ እየተበራከተ መጥቷል። በስፔን የሚገኝ መንግስታዊ ያልሆነ ድርጅት እንደሚለው በያዝነው የፈረንጆች ዓመት የመጀመሪያ 5 ወራት ብቻ ከ5000 በላይ ፍልሰተኞች ሕይወታቸውን አጥተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ትላንት በመላው ዓለም የተፈጠረውን የኮምፒውተር ስርዓትና ቴክኖሎጂ መቋረጥ ተከትሎ ዛሬ ቅዳሜ አየር መንገዶች፣ የንግድ ተቋማትና የመንግስት ቢሮዎች ወደ ወትሮው እንቅስቃሴያቸው ለመመለስ ጥረት በማድረግ ላይ ናቸው። በችግሩ ዋና ተጠቂዎቹ የአየር መንገዶች እንደሆኑ ሲታወቅ፣ ትላንት በሺህ የሚቆጠሩ በረራዎችን ለመሰረዝ ተገደዋል። አውሮፕላኖቻቸውና የበረራ ቡድናቸው መገኘት በሚገባቸው ቦታ ሳይገኙ ሲቀሩ፣ የአየር ማረፊያ ጣቢያዎች ደግሞ መንገደኞች መቀበያና መፈተሻ አገልግሎታቸው አሁንም እንደተመሳቀለ ነው። በመላው ዓለም ለሚገኙ በርካታ ኩባንያዎች የሳይበር ደህንነት አገልግሎት በሚሰጠውና ክራውድ ስትራይክ በተሰኘው ኩባንያ ማይክሮሶፍት ዊንዶውስ ለሚጠቀሙ ደንበኞች የተላከው ማሻሻያ አፕዴት በራሱ ክለ ነበረው በመሆኑ ችግሩ ሊፈጠር ይችላል። የተፈጠረው ችግር የሳይበር ጥቃት ወይም ሌላ የደህንነት ችግር እንዳልሆነም ኩባንያው አስታውቋል። በአውሮፓ የሚገኙ የአየር ማረፊያዎች ዛሬ ወደ ወትሮ አገልግሎታቸው የተመለሱ ሲመስሉ የእንግሊዝ የመጓጓዣ አገልግሎት ወደ ወትሮ አሰራሩ ለመመለስ እየጣረ ነው ተብሏል። ወደ አሜሪካ በሰሜንና በደቡብ አቅጣጫ በየብስ የሚገቡ ተጓዦች በኬላዎች ላይ ለሰዓታት ለመጠበቅ ተገደው እንደነበርም ታውቋል። በመጨረሻም የሪፐብሊካን ፓርቲው ፕሬዝዳንታዊ እጩ ዶናልድ ትራምፕ ከጎናቸው ሆነው ለምክትል ፕሬዝዳንትነት ከሚፎካከሩት ጄዲ ቫንስ ጋር በመሆን ዛሬ የጋለ ፕሬዝዳንታዊ የምርጫ ፉክክር እንደሚደረግባት በሚጠበቀው ሚቺጋን ክፍለ ግዛት የምርጫ ዘመቻ ያደርጋሉ። የግድያ ሙከራ ከተደረገባቸውና በይፋ በፓርቲው ከታጩ ወዲህ እንዲሁም ለምክትል ፕሬዝዳንትነት ከታጩት የኦሃዮ እንደራሴ ጄዲ ቫንስ ጋር የሚያደርጉት የመጀመሪያው የምርጫ ዘመቻ ነው። የሚሺጋን ግዛት ወደ የትኛውን ፓርቲ ሊያዘነብሉና የምርጫውን ውጤት ሊወስኑ ከሚችሉ ግዛቶች አንዷ ስትሆን ትራምፕ ጄዲ ቫንስን ከጎናቸው አድርገው ግራንድ ራፒድስ ከተባለችውና ለረጅም ጊዜ ጠንካራ የሪፐብሊካን ደጋፊ የነበረች በቅርብ ጊዜ ምርጫዎች ግን ዲሞክራቶችን ወደ መምረጥ እየሄደች ባለችው ከተማ ንግግር ያደርጋሉ። በሚሺጋን በ2016 በተካሄደው ምርጫ ትራምፕ በ10,000 ድምጽ ሲያሸንፉ በ2020 በተደረገው ምርጫ ደግሞ ጆ ባይደን በ154,000 ድምጽ አሸንፈዋል። የጄዲ ቫንስ በመከተል ፕሬዝዳንት እጩነት መመረጣቸው በሚቺጋን፣ ፔንሲልቬኒያ፣ ዊስካንሰን እና ኦሃዮ ትራምፕ በ2016 ያገኙትን ድል እንዲደግሙ ድጋፍ ለማግኘት እንዲያስችላቸው ነው ተብሏል። አድማጮች የምሽቱ ዜና በዚህ ተጠቃሏል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
ያለም ዜናውን አድምጠን ተመልሰናል። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ፕሮግራማችንን ከአጭር ሞገድና ከኢትዮሳት ቨርቹዋል ቻነል 57 በተጨማሪ በዌብሳይታችን amharic.voanews.com ላይም በቀጥታ ለመከታተል ትችላላችሁ። ለምሽቱ ወደ ተሰናዳው ቀዳሚ ዘገባ እንለፍ። ቆይታ ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር ጋር። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር በፕሪቶሪያው ስምምነት አፈጻጸም መሻሻሎች እየታዩና ለውጡ በትክክለኛው አቅጣጫ እያመራ ነው ሲሉ ተናግረዋል። ሃመር ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአሜሪካ ድምጽ ዋና ዘጋቢ ናይኪ ቺንግ ጋር ባደረጉት ቃለ መጠይቅ በአማራና በኦሮሚያ ክልሎች ግጭቶችን ለማስቆም ጥረቶች እንዲደረጉ በአጽንኦት እየተከታተሉት እንደሚገኙ ተናግረዋል። በኢትዮጵያ የጦር ወንጀል ፈጻሚዎችን ተጠያቂነት ለማረጋገጥ በጥንቃቄ እየተከታተልን እንገኛለንም ብለዋል። ቃለ ምልልሱ እንደሚከተለው ይቀርባል።
There are still media reports of starvation and food insecurity in Tigray as well.
በትግራይ ክልል ለረሃብ የተጋለጡና የምግብ ዋስትና ችግር ያለባቸው ሰዎች መኖራቸውን በአማራና በኦሮሚያ ክልሎች ደግሞ ግጭቱ መቀጠሉን የሚገልጹ ሪፖርቶች አሁንም እየወጡ ናቸው። ግጭቶቹን በተመለከተ የዩናይትድ ስቴትስ ሚና ምን መሆን ይገባዋል ስትል ነበር ናይኬቺንግ የመጀመሪያ ጥያቄ ያቀረበችላቸው።
The issues of hunger and of course of humanitarian needs are ones that we are very much engaged in through our US Agency for International Development. We're the largest
የራብ ጉዳይ በርግጥም ደግሞ ሰብአዊ ችግሮች እኛ በዩናይትድ ስቴትስ ያለም አቀፍ ልማት ተራድኦ በመዛሩ USAID አማካኝነት በትኩረት የምንሰራባቸው ጉዳዮች ናቸው። በኢትዮጵያ ከሁሉም ከፍተኛውን ሰብአዊ ረድኤት የምናደርሰው እኛ ነን። ይህ ያለም አቋራጥ የምንሰራበት ጉዳይ ነው። ይሁንና ባለፈው ጉብኝቴ አንዳንድ መሻሻሎች አይቻለሁ። እዚያ በነበርኩባቸው ቀናት እንደ አውሮፓን አቆጣጠር ሐምሌ 8 እና 9 ቀን የፕሪቶሪያን ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም በሚመለከት ሁለተኛውን ዙር ግምገማ አካሄደናል። እውነቱን ለመናገር ከመኖሪያቸው የተፈናቀሉ ሰዎች ወደ ቀያቸው መመለስ መጀመራቸው ተስፋው ደምናደርግበት የቀድሞ ተዋጊዎችን ትጥቅ የማስፈታት ወደ ማህበረሰቡ መልሶ የማዋሃድና የማቋቋም ሂደትን የማስጀመሪያ ውይይት መራ ግብር ለማካሄድ መንቀሳቀሳችን አበረታቶኛል።
Can you please elaborate on the progress that has been made regarding the
United States Ethiopia ውስጥ በመታበረታታው የሰላምና የእርቅ ጥረት ምን ያህል እርምጃ እንደተመዘገበ ሊያብራሩልን ይችላሉ?
Well, first and foremost, on November 1st of 2022, the guns were silent. And now, 2 months in,
እንግዲህ እንዳውሮፓውያን አቆጣጠር ከህዳር 1 ቀን 2022 በኢትዮጵያ ጥቅምት 22 ቀን 2015 ዓመተ ምህረት ማለት ነው ጀምሮ ጠመንጃዎች ጸጥ ብለዋል። ያ ከሆነ 24 ተቆጥሯል ማለት ነው። አሁንም ጠመንጃዎች ጸጥ እንዳሉ ናቸው። በርግጥም ይወሳኝ የሆነ አብይ ጉዳይ ነው። ምክንያቱም ያ ጦርነት ካለም እጅግ ደም አፋሳሽ ጦርነት ነበር። ከአፍሪካ ህብረት ጋር ሆነን ሰላም ይሰፍንበት እድል ሊፈጠር አድርገናል። ይሁንና አሁንም ብዙ ስራዎች ይቀራሉ። ቀደም ብዬ እንዳልሁት ተፈናቃዮችን ወደ መኖሪያቸው በመመለስ የቀድሞ ተዋጊዎችን ትጥቅ በማስፈታት ወደ ህብረተሰቡ መልሶ በማዋሃድና በማቋቋም መርሃ ግብር ወይም ዲዲዲአር በሽግግር ፍትህና ተጠያቂነት ላይ መስራት አለብን። ይህ እንዳለ ሆኖ አሁን ሁኔታው በስፋት ተሻሽሏል። በአፍሪካ ህብረት የክትትልና ተቆጣጣሪ አካልም እንደተነገረን የሰብአዊ መብቶች ጥሰት አልፎ አልፎ ከመከሰት በስተቀር እጅግ በጣም ቀንሷል። እርግጥ ነው ምንም አይነት የሰብአዊ መብቶች ጥሰት ተቀባይነት አይኖርም። ስለዚህ ሙሉ በሙሉ መቆም ስላለበት አሁንም ብዙ ስራ መሰራት ይኖርበታል።
What does the Pretoria agreement stand at the moment? Are all the parties
በአሁኑ ወቅት የፕሪቶሪያውን ግጭት በዘላቂነት የማቆም የሰላም ስምምነት ምን ደረጃ ላይ ነው ያለው? ሁሉም ተሳታፊ ወገኖች የገቡትን ቃል ተግባራዊ እያደረጉ ነው?
Well, what I can say is from the part of both the government of Ethiopia and the Tigray Interim Regional Administration and the TPLF
የኢትዮጵያ መንግስትና የትግራይ ክልል ጊዜያዊ አስተዳደር አሁንም ለስምምነቱ ባላቸው ቁርጠኝነት በጣም እንደጸኑ ናቸው። ያ ደግሞ ስምምነቱ ተግባራዊ እንዲሆን ለማስቻል በጣም አስፈላጊ ነው። እንደሚታወቀው ስምምነቱ ሙሉ በሙሉ ተግባራዊ ሆኖ አልተጠናቀቀም። ስለዚህ ነው ዩናይትድ ስቴትስ ሁለቱም ወገኖች የገቡትን ቃል በተግባር እንዲያሳዩ ግፊት የምታደርገው። እስካሁን በስምምነቱ ያፈጻጸም ሂደት ውስጥ ሙሉ በሙሉ አብረን ቀጥለናል። ሁለቱም ወገኖች ቃል ከገቡባቸው አበይት ጉዳዮች አንዱ ችግሮቻቸውን በፖለቲካዊ ውይይት መፍታት ነው። ወደ ግጭት የሚመለስ ሁኔታ አስቀድሞ መከላከል ያስፈልጋል። የወሰንና ማንነት ጥያቄዎች በሚነሱባቸው አወዛጋቢ አካባቢዎች እንዴት መፍትሄ እንደሚሰጥ ከአንዳች ስምምነት ላይ ለመድረስ ባላቅማቸው ሁሉ ጥረት ማድረግ ይኖርባቸዋል።
ተጠያቂ መሆን ያለበት ወገን አለ?
The government of Ethiopia has now developed its policy that they are unveiling.
የሀገር ውስጥ ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ መፈቀድ አለበት። የትግራይሎች ሙሉ በሙሉ ጥቃቸው መፍታትና ከማህበረሰቡ ጋር መልሰው መዋሃድ የሚችሉበት ሁኔታ መረጋጋት ይኖርበታል። ያ ደግሞ አሁንም የዓለም አቀፉን ማህበረሰብ ተሳትፎ ይፈልጋል። በእኛ በኩል ለፕሮግራም የሚውል ገንዘብ እየሰጠነን የኢትዮጵያ መንግስትም ሌሎች ለጋሾችም እንዲው እየሰጡ ነው። ይሁንና ለሰሜን ኢትዮጵያ ህዝብ ዘላቂ ሰላም እንዲመጣ አቅማችንን በሰላም ማጽናት ላይ መዋል አለብን። በርግጥም ከአሁን ቀደም እንዳልነው እንደ ኦሮሚያና አማራ ባሉ ሌሎች ክልሎችም በውይይት ሰላምን ለማምጣት ለሚደረግ ማናቸውም ጥረት ድጋፍ መስጠታችንን ለመቀጠል ዝግጁዎች ነን።
You just mentioned that the human rights abuses are unacceptable.
አሁን እንደተጠቀሱት ማንኛውም አይነት የሰብአዊ መብቶች ጥሰት ተቀባይነት የለውም። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን የጦር ወንጀሎች በሰብአዊነት ላይ የተፈጸሙ ወንጀሎችና የዘር ማጽዳት በትግራይ ጦርነት ወቅት ተፈጽመዋል ሲሉ ከሁለት ዓመታት በፊት ተናግረዋል። United States ይህንን ጉዳይ ወደ ዓለም አቀፉ የፍትህ ችሎት ማቅረብ ስለምን ተሳናት?
Secretary of State Antony Blinken, as you said, made that determination.
የኢትዮጵያ መንግስት በቅርቡ ይፋ የሚያደርገው የሽግግር ፍትህ ፖሊሲ አለ። እዚያ በነበርሁበት ወቅት ከፍትህ ሚኒስትሩ ጋር ተነጋግሬያለሁ። እርሳቸው እንደገለጹልኝ በመጪው መስከረም ክሱን የሚያዩ ፍርድ ቤቶች ይቋቋማሉ። በተጨማሪም የእውነት ማፈላለግና የእርቅ ስራዎች መፈጸማቸውንም ያረጋግጣሉ። ለዚህም የእውነት ማፈላለግና እርቅ ኮሚቴ ተቋቁሟል። ምክንያቱ ደግሞ በግጭት በተሳተፉት አብዛኞቹ ወገኖች በስፋት ለተፈጸሙ ሰቆቃዎች ተጠያቂነት መኖር አለበት። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያን ብይን በመጋቢት 2023 ሲሰጡ አዲስ አበባ ላይ አብሬያቸው ነበር። ለጠቅላይ ሚኒስትር አብይ አህመድ ይህንን ውሳኔያቸውን አስተዋውቀዋቸው ነበር። የጦር ወንጀሎች፣ በሰብአዊነት ላይ የተፈጸሙ ወንጀሎች እንዲሁም ሌሎች ሰቆቃዎች መፈጸማቸውን ማሳወቃችን እጅግ አስፈላጊ ነበር። ኢትዮጵያ የጀመረችውና ፈጻሚዎቹ ተጠያቂ የሚሆኑበትን ሂደት እንደግፋለን።
ወደ ጅቡቲም ተጉዘው በቀጣናዊ ጉዳዮች ላይ ከሀገሪቱ ባለስልጣናትና ከምስራቅ አፍሪካ የልማት በይነ መንግስታት በመጻሩ ኢጋድ ባለስልጣናት ጋር መክረዋል። በሱዳን ስላለው ቀውስ ሊነግሩኝ ይችላሉ? ኢጋድ በሱዳን ቀውስ ላይ መግለጫ አውጥቶ ነበር?
Well, yes, you're right. I was in Djibouti to have bilateral talks with the Djiboutian government as well as with the
Djibouti በነበርሁበት ወቅት ከሀገሪቱ መንግስትና ከኢጋድ ጋር የሁለትዮሽ ንግግሮችን አድርገናል። በእርግጥ በሱዳን በርካታ አሳሳቢ ጉዳዮች አሉ። በአዲስ አበባም በነበርሁበት ወቅት የሱዳን ሲቪሎችን ለመርዳት የአፍሪካ ህብረት ባካሄደው የመዘጋጃ ስብሰባ ላይ ተገኝቻለሁ። በከተማው በአጠቃላይ እየሆነ ያለው ነገር ኢጋድም ሆነ ዩናይትድ ስቴትስን አስደንግጧል። እየቀጠለ ባለው በዚህ ዘግናይ ጦርነት ውስጥ የሱዳን ህዝብ የገጠመው ተስፋ አስቆራጭ ሁኔታ ዓለም ሊያውቀው ይገባል። በቂ ሰብአዊ እርዳታ የለም። ግድያዎችና ሰቆቃዎች በመፈጸም ላይ ናቸው። ጉዳዩ ተጨማሪ ዓለም አቀፍ ትኩረት እንዲያገኝ ማድረግ ይኖርብናል። አስተዳደራችን የሾማቸው ልዩ ልዑካሉ ባልደረባዬ ታምፔሪዮሎ እርሳቸው ቀን ከሌት በመስራት ላይ ናቸው። እዚያ በቆየሁበት ወቅት ከሁሉ አስቀድሞ ለሲቪል ሰዎች እርዳታ በሚደርስበት ሁኔታ ላይ አንዳንድ ነገሮችን ሳስተባብር ነበር። ምክንያቱም እነርሱ የሱዳን ወደፊት ተስፋ ናቸው። በጦርነቱ የተሳተፉ ያሉት ሁለቱም ተፋላሚ ወገኖች የሰብአዊ እርዳታ ስርጭት እንዲፈቅዱና በዋናነት ደግሞ በተኩስ አቁም ላይ እንዲደርሱ ጎትኩቻለሁ።
Do you see a resumption of the Sudan peace talks in Jeddah?
የሱዳኑ የሰላም ድርድር በቅርቡ ይጀምራል ብለው ያስባሉ?
Well, I'll leave that to my colleague Tom Perriello to announce when
it will occur. ሳውዲ አረቢያ ጅዳ ላይ አዲስ የተኩስ አቁም ስምምነት ላይ ለመድረስ ያለመው ውይይት ለማስጀመር ተክተው በመስራት ላይ ናቸው። የተባበሩት መንግስታት ድርጅት በአሁኑ ወቅት በድርጅቱ ልዩ መልእክተኛ ለማምራ ማካይነት ጄኔቫ ላይ የሰብአዊ እርዳታ ተደራሽ ለማድረግ የሚያስችል ሁኔታ ለመፍጠር በተያዘው ጥረት እየተሳተፈ ስለመሆኑ ታውቅ ይሆናል። ስለዚህም ዋናው ትኩረታቸው የሰብአዊ እርዳታው ጉዳይ ነው።
የትግራይ ክልልን መነሻ ባደረገው የሰሜን ኢትዮጵያው ጦርነት በሰብዓዊነት ላይ ተፈጽሟል የተባለው ወንጀል በዓለም አቀፉ ልዩ የወንጀል ችሎት እንዲታይ የተደረገው ውይይት አለ?
From my understanding, I mean that's something that the Ethiopian government is
going to እንደኔ ግንዛቤ ይህን ጉዳይ የኢትዮጵያ መንግስት ያስተባበረበት አይመስለኝም። በኢትዮጵያ የፍትህ ስርዓት ውስጥ ተጠያቂነትን ለማረጋገጥ የሚያስችል የሽግግር ፍትህን ተፈጻሚ ለማድረግ እየሰራ ነው። እኛም ለዚያ ድጋፍ ለመስጠት ተዘጋጅተናል። ሆኖም በአሰቃቂ ወንጀሎች ተጠያቂ የሆኑ እንዲሁም በስብና ላይ የተፈጸመ ወንጀልና የጦር ወንጀል የፈጸሙ በእርግጥም ተጠያቂ መሆን ይኖርባቸዋል።
ኢትዮጵያ የምታከናውነው ይህ ሂደት ምንድነው?
Right, I mean this is something again that we understand they have been developing their own policy in terms of how they're going to achieve transition.
የዚህን ተጠያቂነት ከማረጋገጥ አንፃር በጥንቃቄና በቅርበት እየተከታተልን እንገኛለን። በአሁኑ ወቅት ትኩረታችን በዚህ ረገድ ኢትዮጵያ በምታከናውነው ሂደት ላይ ነው። ይህ በተደጋጋሚ የተነጋገርንበት ጉዳይ ነው። ተጠያቂነት መኖሩን ማረጋገጥ ያለጥርጥር በጣም ወሳኝ ነው። የኢትዮጵያ መንግስት ይህን እቅድ እንዴት ተግባራዊ እንደሚያደርግ የሚያትት አንድ ሰነድ በቅርቡ ይፋ አድርጓል። ቀደም ሲል እንደገለጽኩት ከፍትህ ሚኒስትሩ ጋር ተገናኝቼ ተነጋግሬያለሁ። ከኢትዮጵያ መንግስት ባለስልጣናት ጋር ባደረግናቸው ስብሰባዎች ሁሉ ስለ ሽግግር ፍትህና ተጠያቂነት አስፈላጊነት እንዲሁም በኦሮሚያና አማራ ክልሎች በአሁኑ ወቅት ቀጥለው ባሉት ግጭቶች ላይ ጥረት እንዲደረግ በአጽንኦት እየተከታተልን ነው። በሌሎች ክልሎችም የሰብአዊ መብቶች መከበር መረጋገጥ አለበት። የዲሞክራሲ ስርዓታችን መሰረትም ያ ነው። በዚህ ላይ ግፊት ማድረጋችን እንቀጥላለን። እነዚህ አሁንም ዩናይትድ ስቴትስ የምትደግፋቸው ነገሮች ናቸው። በመሆኑም የኢትዮጵያ መንግስት የዜጎቹን ደህንነት ለማስጠበቅ የጣለበትን ኃላፊነት እንዲወጣና ሰብአዊ መብቶች መከበራቸው እንዲያረጋግጥ እንሻለን። የፍትህ ሚኒስትሩ እንደነገሩኝ በሚያዋቸው የትኞቹም ጉዳዮች ሁሉ ችሎቶች ያቋቁማሉ። እንዲሁም የእውነትና እርቅ አፈላላጊ ኮሚሽን ይኖራቸዋል። በግጭቶች ውስጥ ያለፉ በርካታ ሀገራትም በተመሳሳይ ያደረጉት ይህንኑ ነው። በኢትዮጵያም ይኸው እውን ሆኖ ማየት እንፈልጋለን። በውይይት ሰላምን ለማምጣትና ግጭቱን ለማስቆም የሚደረጉ የሽምግልና ጥረቶችን እንደግፋለን። የኔም ሆነ የሥራ ባልደረቦች ጥረት በዚህ ላይ ያተኮረ ነው። ተጨማሪ አዎንታዊ ለውጦች ባለመታየታቸው አንዳንድ ጊዜ ተስፋ ልንቆርጥና ትዕግስታችን ሲመናመን ሊሰማን ይችላል። ይሁንና የትግራይ ክልል መነሻ ላደረገው የሰሜን ኢትዮጵያ ጦርነት መቋጫ ማበጀት መቻሉን አንዘንጋ። የጠመንጃ ፈሙዞች ጸጥ ሲሉ ሰላም አለ። በምንፈልገው ፍጥነት ባይሆንም በዝግታም ቢሆን ለውጦች እውን ሲሆኑና ቢያንስ ሂደቱ ወደ ትክክለኛው አቅጣጫ እያመራ መሆኑን እያየን ነው።
Thank you so much.
ለአሜሪካ ድምጽ ማብራሪያ ስለሰጡን በጣም እናመሰግናለን።
My pleasure as always. I hope we'll do it.
እኔም በጣም አመሰግናለሁ።
የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአሜሪካ ድምጽ ዋና ዘጋቢ ለሆነችው ናይኪ ኪንግ የሰጡትን ቃለ መጠይቅ ነበር ያሰማናችሁ። ፕሮግራማችን ይቀጥላል። አብራችሁን ቆዩ። በኢትዮጵያ የመንግስት ከፍተኛ ትምህርት ተቋማት የሚያስተምሩ መምህራን ክፍያቸው ካለው የኑሮ ሁኔታ ጋር የሚጣጣም ባለመሆኑ መቸገራቸውን ለአሜሪካ ድምጽ ተናግረዋል። ኑሮ የከበዳቸው መምህራን ሙያውን እየተዉ በሌሎች የሥራ መስኮች ላይ መሰማራት መጀመራቸውንና ተመራቂ ተማሪዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። የኢትዮጵያ የመምህራን ማህበር በበኩሉ ጥያቄያቸው ምላሽ እንዲያገኝ ሲሰራ መቆየቱን ገልጾ አሁንም መንግስትን በመወትወት ላይ መሆኑን አስታውቋል። በዚህ ጉዳይ ላይ ከትምህርት ሚኒስቴር ምላሽ ለማግኘት ያደረግነው ጥረት አልተሳካም። አስማማው አየነው ተከታዩን አዘጋጅቷል።
በኢትዮጵያ ረጅም አመታትን ባስቆጠረው የትምህርት ዘርፍ ለመምህርነት ሙያ የሚሰጠው ከበሬታ ከፍተኛ ሆኖ ቆይቷል። በተለይም በከፍተኛ የትምህርት ተቋማት ወይም ዩኒቨርሲቲዎች ማስተማርና ተመራማሪነት ሁሉም ሊደርስበት የሚመኘው ህልም ነበር የሚለው የወሎ ዩኒቨርሲቲ መምህሩ አቶ ሙልጌታ ጓንጉል ከአስር አመት በፊት ይህን እድል ሲያገኝ የተሰማው እንዲያስታውሳል።
ያኔ ከልጅነትም ስለነበር ዩኒቨርሲቲ በፊት ተማሪ ያለ ዩኒቨርሲቲ ፕሮፌሰሮችን ስታይ እነሱም ሞዴል አድርገህ ስትነሳና በወቅቱ የነበረው ለመምህራን ይሰጥ የነበረው በአንጻራዊነት እውነት ለመናገር በጣም ወደ ስርዓቱ ስገባ ደስተኛ ነበር። ሌላ ሴክተር ውስጥ መግባት የተቻለ ወደ መምህርነት መርጠን ነው። የሃየር ኤዲኬሽን መምህር መሆን በራሱ የሚሰጠው ፕሪስቴጅ ነበር።
መምህርነትና ተመራማሪነት ሀገር በሁሉም መስክ ለምታስመዘግባቸው እድገቶችና ለሚወጠኑ የመፍትሄ ሀሳቦች ጉልህ ሚና እንዳለው የሚናገሩት ዶክተር ጉባኤ አሳየ ደግሞ በባህር ዳር ዩኒቨርሲቲ የሰላምና ልማት መምህር ናቸው።
እናስተምርም በጣም ደስተኛ ሆነን ነበር የምናስተምር። ተማሪዎችንም እኛ ሞዴል ሆነን እንትን ስለምንል የእኛ ተማሪዎችንም እኛን የሚሰጡን ክብር፣ የትምህርት ስንሰጣቸው አቀባበላቸው፣ ለእኛ የሚሰጡን ክብር ትልቅ ነበር እና እኛን እንደ ሞዴል ነበር የሚወስዱ። አሁን ግን ያው ሁኔታዎች እየተቀያየሩ ሲሄዱ መምህራኖች መኖር እያቃተን ሲሄድ የሚሰጠን ገቢ በጣም እየሆነ ሲሄድ የትምህርት እንትኑም እየወደቀ ሄደ።
በየጊዜው እየጨመረ በመጣው የኑሮ ውድነት እየተፈተኑ ካሉ ባለቋሚ ወይም መደበኛ ወራዊ ደሞዝ ሙያዎች መካከል አንዱ መምህርነት ነው። ይህም ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ በሚደርሰው የመማር ማስተማር ሂደት የሚያገለግሉ መምህራን ጥያቄ ሆኖ ዘልቋል። የወሎ ዩኒቨርሲቲ መምህሩ ሙልጌታም የሚከፈለው ደሞዝ አሁን ካለው የኑሮ ሁኔታ ጋር የሚጣጣም አለመሆኑና የትምህርት ስርዓቱ ላይ ያሉ ችግሮች በሚወደው ሙያ ለመቆየት ፈተና እንደሆነበት ይናገራል።
ከመሰረታዊ የሆነውን ፍላጎትን ማሟላት አይታሰብም። ጫማ መግዛት ለራስ አይደለም፣ ለልጆች ዩኒፎርም፣ ለልጆች ደብተር፣ ለልጆች ቦርሳ በአመት አንድ ጊዜ መቀየር አይችልም እና አሁን ምናልባትም እንደውም ልጆች ልጄ የኔ አባት በፊት እንግዲህ ምናቅ ነበር የኔ አባት ዩኒቨርሲቲ ያስተምራል ለዚህ ዶክተር ነው ምናምን እንደ እንትን ነበር፣ እንደ ፕሬስቴጅ ነበር፣ እንደ ክብር ነበር የሚጠቀሰው። አሁን ግን የከፍተኛ ትምህርት ውስጥ መኖር ሌላው አማራጭ ስለሌለ እንጂ በጊዜው በነበረው ባለው ነባራዊ ሁኔታ ስላልተቻለ እንጂ እዛ መውጣት የማይፈልግ ባለሙያ አለ ብዬ አላስብም።
ምንም እንኳን የደሞዝና ጥቅማ ጥቅም ጥያቄዎች በሀገሪቱ በሚገኙ መምህራን ዘንድ እኩል የሚነሳ ቢሆንም በሐምሌ 2011 ዓ.ም በተተገበረው የሥራ ምዘናና የደረጃ ማስተካከያ ላይ አልተካተትንም ያሉት የዩኒቨርሲቲ መምህራን ጥያቄያቸውን ለመንግስት በተደጋጋሚ ሲያቀርቡ ቆይተዋል። በከፍተኛ የትምህርት ተቋማት መምህራን የሚነሳውን ጥያቄ ከ2006 ጀምሮ በጥናት ለይቶ ለመንግስት ማቅረቡን የሚገልጸው የኢትዮጵያ መምህራን ማህበር በበኩሉ ጥያቄው ምላሽ እንዲያገኝ ከመንግስት ጋር ሲሰራ መቆየቱን አስታውቋል። ዶክተር ዮሐንስ በንቲ የማህበሩ ፕሬዚዳንት ናቸው።
ዩኒቨርሲቲ መምህራንም በየዩኒቨርሲቲው ያሉና ማህበር መሪዎች በጋራ አዘጋጅተው ያመጡት ጥያቄ ነበር። እሱን ጥያቄ ጊዜ ለመንግስት አቅርበን ነበር። በርካታ ጥያቄዎች ናቸው የቀረቡ። እንግዲህ ከክፍያ ጋር የማስተር ቴሲስ፣ ፒኤችዲ ቴሲስ፣ ፓርታይም ስራ ሲሰሩ እንደዚህ ክፍያዎች ጋር የተያያዙ ጥያቄዎች የነበሯቸው እነዚህን ያካተቱ 2013 ላይ ተነሶ የመጣ ጥያቄ ነበር። እሱን ለመንግስት አቅርበን አንዳንዶቹ ለምሳሌ ማማከር ጋር ከትርፍ ሰዓት ክፍያ ጋር እነዚህ የመሳሰሉ ምላሽ አግኝተዋል። የመኖሪያ ቤትም ምላሽ እንሰጣለን ብሎ መንግስት ያው እሱ በቶሎ ተፈጻሚ አይደለም።
ጥያቄው አሁንም ምላሽ ባለማግኘቱ የኑሮ ሁኔታው የከበዳቸው መምህራን ሙያውን እየተው በሌሎች የስራ መስኮች ላይ መሰማራት ጀምሯል የሚሉት ያነጋገርናቸው የዩኒቨርሲቲ መምህራን አዳዲስ ተመራቂዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። የሁኔታ ማህበራዊ የሞራል መቃወስ እንዲከሰት ያደርጋል የሚሉ ዶክተር ጉባኤ በበኩላቸው ችግሩ የፖለቲካ ስርዓቱ ለረጅም ጊዜ የተማረውን ኃይል እየገፋ በመጣቱ የተፈጠረ ነው ይላሉ።
አንድ ሰው አስፋየርም ያለው የሚመኘውን ነገር ነው መሆን የሚፈልገው እና የሚመኘውን ነገር ለመሆን ደግሞ ከላይ ያሉ ሰዎች ዩኒቨርሲቲ ውስጥ የሚያስተምሩ መምህራን እነሱ ሞዴል መሆን አለባቸው፣ ተምሳሌት መሆን አለባቸው። እነሱ ጥሩ ደረጃ መኖር ሲችሉ ሌላውም ደግሞ ያንን ለመድረስ እንትን ያለ ስለሚሄድ ቀጣይ ጄኔሬሽን የተሻለንን ሄደው በስራ የሚያምን ትውልድ ይፈጠራል ማለት ነው። አሁን በስራ የማያምን ትውልድ ተፈጥሯል። በአቋራጭ የሆነ ነገር ማድረግ የሚችል ገንዘብ ማግኘት የሚችል ገንዘብ የሚገኝበት ሌላ ቦታ ነው፣ ስራ የሚሰራው ሌላ ቦታ ነው። ሁለቱ ነገሮች አልጠጣም ብለዋልና ይሄኛው ደግሞ ቀስ ብሎ አንዴ የመጣ ሳይሆን የፖለቲካው ሲስተምን ቀስ ብሎ የተማረውን ኃይል እየገፋ በመሄዱ በተማረው ኃይልና በዚህ በፖለቲከኛው ማከል ጥሩ ያልሆነ የግንኙነት ያንን መንግስት መስበር አልቻለም።
በአዲስ አበባ ዩኒቨርሲቲ ከ25 ዓመታት በላይ አስተምረው አሁን በጥሮታ ላይ የሚገኙት የስነ ህይወት መምህር ተመራማሪ እንዲሁም የአካባቢ ሳይንስ ጥናት ባለሙያው ፕሮፌሰር ኢምራትስ ሽብሩ ተርላም የአካባቢ ተጽዕኖን ጥናትን ጨምሮ በርካታ ለምርምርና ለመማር የሚያገለግሉ ጽሑፎችን አበርክተዋል። ፕሮፌሰር ሽብሩ በጉዳዩ ላይ በሰጡን አስተያየት ይህ ሁኔታ ከአጠቃላይ ሀገራዊ ችግር የሚነሳ ነው ይላሉ።
ለምሳሌ የራሴን ቦስ በማገኘው ደሞዝ በሰርኬ ልጆች የግድ አስተምሬ መኪና ገድቼ ብዙ ናቶች የማስተናግድበት ገቢ ነበረ፣ በቂ ነበር። እንግዲህ ያ ሁኔታ አሁን የለም። ለትምህርት የሚሰጠውም የአስተሳሰባችን የሚያይታን ጊዜም እናስተምር የምናገለግል የኢትዮጵያን ህዝብ ሀገር እንጠቅማለን ተብሎ ታስቦ ነው ከውጭ ውጭ ሀገር አልቆይም ብለን ሁላችን ወደ ሀገር ስተመለስ። አሁን ያ የነበረው መዋቅር መድረክ የለም። አንደኛ አጠቃላይ ስለ ሀገር ለሀገር የሚያስበውም የተማረም ወገንን ወደ ያልተማረ ስንቱ ነው? ለእውቀት የሚሰጠው ክብር የቱን ያህል ነው? የሚገኘው ገቢ እንኳን አንድ ቤተሰብ ሊያስተዳድር በእኛ ሁኔታ እንደው መደበኛ አይነት አገልግሎት ለሚያውል እንኳን የመኪና ቤንዚን መግዣ የሚበቃ አይደለም። እና ያን ጊዜ የነበረው መስተጋብር አሁን የለም። ያን አይነት የሚያስቡ ሰዎችም በብዛት ያሉ አይመስለኝም። አሁን እውቀት በብዛት ከስልጣን ነው የሚመነጨው። መዋቅም የስልጣን መድረክ እንጂ የትምህርት ገበታ እየመሰለ አልሄደም። እንግዲህ እነዚህ ሁሉ ተደማምረው እኛ የነበርንበት ጊዜና አሁን ያለው በጣም የተለያየ ነው። እንዴት ሊታከም እንደሚችልም እርግጠኛ አይደለሁም፣ ለመገመትም ያዳግታል።
የከፍተኛ ትምህርት ተቋማት መምህራን የሚያነሷቸውን ጥያቄዎች በተመለከተ የትምህርት ሚኒስቴር ከፍተኛ ኃላፊዎች ምላሽ እንዲሰጡን ለማድረግ ተደጋጋሚ ሙከራ ብናደርግም ለዛሬ አልተሳካልንም። በቀጣይ በዚህ ጉዳይ ምላሽ የሚሰጡን ከሆነም አካተን ወደ እናንተ የምንመለስ ይሆናል። ይሁንና ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ሰኔ 27 2016 ዓ.ም በሰጡት ማብራሪያ ወቅት በቂ ደሞዝ ሳይከፈላቸው ሀገራቸውን እያገለገሉ ናቸው በሚል ከጠቀሷቸው ሙያዎች መካከል አንዱ መምህርነት ነው። የኢትዮጵያ መምህራን ማህበር አባላት ነሐሴ 30 ቀን 2015 ዓ.ም ከጠቅላይ ሚኒስትር አብይ አህመድ ጋር በጽህፈት ቤታቸው ውይይት አድርገው እንደነበር የሚገልጹት የማህበሩ ፕሬዚዳንት ዶክተር ዮሐንስ በንቲ አሁንም ጥያቄዎችን ለመንግስት በማቅረብ ውትወታቸውን መቀጠላቸውን ይናገራሉ።
አጠቃላይ ችግር እንዳለ ይታወቃል። እኛም ይህንኑ በየጊዜው መድረክ ስናገኝ ለመንግስት ስናቀርብ ነው የነበረው። አሁንም አጠናክረን እያቀረብን ነው። እንግዲህ ፍልሰትም አለው። ድሮ ከሁለተኛ ደረጃ ነበር በአብዛኛው የሚስተዋሉ። አሁን ዩኒቨርሲቲ አካባቢም የተሻለ ክፍያ ፍለጋ እየለቀቁ እንደሆነ መረጃዎች አሉ። እንግዲህ ችግሩ ሰፊ ነው። ዩኒቨርሲቲ መምህራን የሚያነሷቸውን ጥያቄዎች ትምህርት ሚኒስቴር በደንብ ነው የሚያውቀው።
በጉዳዩ ላይ የአሜሪካ ድምጽ ያነጋገራቸው የዩኒቨርሲቲ መምህራን መንግስት ለትምህርት ስርዓቱ ትኩረት ሰጥቶ ችግሩን ለመፍታት ቢሰራ ጥያቄያቸውም አብሮ ይመለሳል ብለው እንደሚያምኑ ይናገራሉ። የባህር ዳር ዩኒቨርሲቲ መምህሩ ዶክተር ጉባኤ አሳዬ ችግሮችን በጥናት ለይቶ ዘላቂ መፍትሄ መስጠት ሙያውን ለመታደግ ያስችላል ይላሉ።
እኔ እንድመራመር እኔ እንድሰራ የመጀመሪያው ዳቦ መብላት አለ። ለምን ታሪክ ጀምሮ ከሃይስኩል ጀምሮ እስካሁን ድረስ ያለ ነው ያለው የትምህርት ጥራት ችግር ኢኮኖሚውም እንዳለ ሆኖ በትምህርት ፖሊሲዎች ችግር ይመጣል። እኔ ዩኒቨርሲቲ ውስጥ ከገባሁ በ18 ዓመት ውስጥ ሜቢ 10 ጊዜ ወይም 9 ጊዜ ካሪኩለም ተቀይሮ ሊሆን ይችላል። ዝም ብሎ ፈንድ ተገኘ ማለት አንድ ሀገር የሆነ ብር ካመጣ ለዛ ነው የሚቀየር፣ ተጠንቶ ምን ተብሎ አይደለም። እሱ ረጅም ጊዜ የሚወስድ ነው ጥናት የሚበይ ያልኩ እሱን ከሱ ጋር ተገናኝቶ ነው። ሌሎችም በጥናት ላይ የተመሰረቱ ነገሮች ይመጣሉ። ይህን ችግር ግን ለመቅረፍ ቁርጠኝነት ያለው መንግስት ያስፈልገዋል። ይህን ደግሞ መስራት ይቻላል። መስራት የማይቻል ነገር የለም። ዋናው ግን ትኩረት ሰጥቶ መስራት ነው።
በዩኒቨርሲቲ አካባቢ የሚነሳው ችግር ከሀገሪቱ አጠቃላይ ችግር የሚመነጭ ነው የሚሉት ፕሮፌሰር ሽብሩ ተድላ በበኩላቸው ለመፍትሄውም በሀገራዊ ምክክር ኮሚሽኑ ተስፋ አድርገዋል።
ፕሮፌሰር መስራሪያ የሚመራው የውይይት መድረክ ያ እንደ ትልቅ ከለላ ሆኖ እና ተግባራዊ መሆን ከቻለና ስምምነት ላይ ከተደረሰበት ከሱ ስር የተፈለቀቁ የተመነዘሩ የተለያዩ ችግሮቹን ለማስተናገድ ይቻል ሆኖ የሚል እንግዲህ ግምት ነው ያለኝ። እንደ ሀገር ማሰቡም እንደ ህዝብ ማሰቡም ተበድያለሁ የሚለውም በደሉ ምን እንደሆነ ማወቁም ያ ከሆነና አንድ አይነት አስተሳሰብም እናትም ከሆነ በተለያየ ደረጃ ያሉትን ችግሮች በየዘርፉ እየቀረፉ ማስተናገድ ይቻል ሆኖ የሚል እምነት ነው እንግዲህ ያለኝ።
በኢትዮጵያ በአሁኑ ወቅት 46 የመንግስት ዩኒቨርሲቲዎች የሚገኙ ሲሆን ከእነዚህ መካከል 8ቱ የምርምር ዩኒቨርሲቲ ተብለው የተለዩ ናቸው። በእነዚህ ዩኒቨርሲቲዎችም በማስተማርና በምርምር ዘርፍ የተሰማሩ ከ49,000 በላይ መምህራን እንዳሉ የትምህርት ሚኒስቴር መረጃ ያሳያል። በ2015 የነበረው አጠቃላይ ተማሪዎች ቁጥርም ከ460,000 በላይ ሲሆን ይህም በትግራይ ክልል የሚገኙ ዩኒቨርሲቲዎችን እንደማያካትት መረጃ አመላክቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማዋየ ነውንና እንግዶቹን ለዘገባው እናመሰግናለን። የቅዳሜ ምሽት ፕሮግራማችን ተጋምሷል። አሁን ለመዝናኛችሁ ያላችሁን ዜማዎች አሰናድቶ ለሚጠብቃችሁ ለእንግዶ ወልዴ መስተንግዶውን ለቅነታለሁ። መልካም ጊዜ።
ጤናስጥልኝ፣ ለምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት የሙዚቃ ቃና አሁን ጀምሯል። ሙዚቃዎችን መራርጬ ወደ እናንተ የማደርሰውና እስከ ምሽቱ 4 ሰዓት አብሬያችሁ ማምሸው እንግዶ ወልዴ ነኝ። ተኩዬ ልምጣዊ እያለች ነው ቤተልሔም ሸረፈዲን። ቤቲ ሼር ይሏታል ባጭሩ ሲጠሯት። ግጥም ናትናኤል ግርማቸው፣ ዜማ ምህረታ ደስታ፣ ሙዚቃ ቅንብርና ሚክሲንግ ታምሩ አማረ፣ እንዲሁም ማስተሪንግ አበጋዝ ክብረወርቅ ሲዮታ እንደሆኑ በተለቀቀው ቪዲዮ ላይ ተመልክቷል። ለዛሬ የሙዚቃ ቃና መክፈቻ አድርጌዋለሁ።
Dance on the shaker, now body to the one.
ቤቲ ሼር ነበረች ተኩዬ ልምጣ ወይ ስትል የነበረው። I heard it through the grapevine በርካታ የሞታውን አቀንቃኞች አዚሞታል ስሞኪ ሮብሰንንና ግላዲስ ናይትን ጨምሮ። የኔ ምርጫ የማርቪን ጌይ ነው። I heard it through the grapevine. I heard it through the grapevine. ወደ ቀድሞ አፍቃሪሽ መመለስሽን ሐሜት መንደር ሰማሁ ያለ ነበር ማርቪን ጌይ። የሙዚቃ ቃና ይከተላል። የዘምባባ ማርነሽ ጥላውን ገሰሰ።
Yeah, and Baba Marnu ከቀበትር አይ ሽሳይ ተገትር ባንቺ ለዛ ሁሉ ያድራሉ ያለው ይዘን ባባ ማርሽ አው ይዘን ባባ ማርሽ ልቦች የተሰሙ በጣም ቀስ ያለ ውርጭ ነው ሰፈሬ የቀጩ መድሃኒ አው የቀጩ መድሃኒ ትስጭኝ ለከንፈር
ድምጽ ዘወትር ቅዳሜ ምሽት የሚቀርብላችሁ የሙዚቃ ቃናን ነው። እስከ 4 ሰዓት የማስተናግዳችሁ እንግዶልኝ ነኝ። Purple Rain Prince and the Revolutionists የኛ ባንድ የተጫወቱት አሜሪካኖቹ በጣም የሚወዱት ዘፈን ነው። በ1984 የወጣው ይህ ዘፈን በዛው ዓመት በዛው ስም Purple Rain ፊልም እንዲሰራ ምክንያት ሆኗል። በመላው ዓለም በሲኒማ ቀርቦ በወቅቱ ከ70 ሚሊዮን ዶላር በላይ አግኝቷል። ሰማዩ ላይ ደም በሚታይበት ጊዜ የቀይና የሰማያዊ ድብልቅ ሐምራዊ ቀለም ይኖረዋል። Purple Rain ሐምራዊ ዝናብን በለው ያለም መጨረሻን የሚያሳይ ነው። ከሚወዱት ጋር ይሆኑና አምላክ በሐምራዊው ዝናብ ውስጥ ይምራው ያለ ነው ፕሪንስ። መቼም በዚህ ሀገር ይሄን ዘፈን የማይጫወት ባንድ የለም ቢባል ማጋነን አይሆንም። በእንደ አውሮፓን አቆጣጠር 2007 በነበረው የአሜሪካ እግር ኳስ ፍጻሜ በረፍት ሰዓት በነበረው የሙዚቃ ትዕይንት ፕሪንስን ዘፈኑን በሚያቀርብበት ወቅት ስቴዲየሙ በሐምራዊ መብራት ደምቆ ሳለ በአጋጣሚም ዝናብ በመዝነቡ ታዳሚው በደስታ ሲቃተው ጦ ነበር። አንቺ ልጅ አደራ ሶድሽ ወደጂን ልኑር ካንቺ ጋራ ቆየት ያለ የፍሬም ታምሩ ዜማ ነው። በትዝታ ወደ ኋላ የምትሄዱ እንደምትኖሩ ገምታለሁ።
Oh,
አንቺ ልጅ አደራ ኤፍሬም ታምሩ ነበር። ዴቪዶ ወይም በሙሉ ስሙ ዴቪድ አደደጂ አደለኪ በአሜሪካ አትላንታ ተወልዶ ናይጄሪያ ውስጥ ያደገ አቀንቃኝ ነው። ይህ Blow My Mind የተሰኘው የአፍሮቢት ቅኝቱ ነው። በዚህ ሙዚቃ ላይ አሜሪካዊ አቀንቃኝ ክሪስ ብራውን ተሳትፏል። ዴቪዶ ስለ እርሷ ያለውን ፍቅር ጥንካሬ የገለጸበት ዜማው ነው Blow My Mind። ለምሽቱ የሙዚቃ ቃና የመጨረሻ ምርጫ አድርጌዋለሁ። ሳምንት እንገናኝ። ሰላም።
Trying to steal your love, I'm guilty of it. I don't give a shit. about?
Who telling all our business when I'm feeling it, when I'm feeling it, kissing it and turning to an honor? Yeah, yeah, girl, I'm gonna pull out of me. Angry and you're dangerous. It don't matter, no. Could your body control me? It don't matter, no. And I know you see the same bitch. Nobody gonna change how we live. Nobody gonna change how I feel about you. I want to give you whatever you want. Freaky, freaky for you. Show me why you're into. Oh, girl, you just belong.
አሜሪካ ድምጽ ራዲዮ የአማርኛ አገልግሎት በየቀኑ የሚተላለፈው የአማርኛ ፕሮግራም የዛሬው በዚሁ ተጠናቀቀ። ነገ ከምሽቱ በ3 ሰዓት መልሰን እስከምንገናኝ ያስተናግድኳችሁ ቆንጂት ታዬ ነኝ። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እጅጉን አመሰግናለሁ። ነገ በሌላ ፕሮግራም እስከምንገናኝ ሰላም፣ በደህና አደሩ።